ቮይስ ኦፍ አሜሪካ።
በምዕራብ ወለጋ ውስጥ የቤተሰቦቻችን አባላት ታስረዋል፣ ፍርድ ቤትም አልቀረቡም የሚሉ ሰዎች አቤቱታ ያሰሙ ነው። በሌላ በኩል ቪኦኤ ያነጋገራቸው የኦሮሞ ፌዴራሊስት ኮንግረስ አባል ነኝ ያሉ ግለሰብ በቁጥጥር ስር ከዋሉት መካከል በፖለቲካ ፓርቲ አባልነታቸውም የታሰሩ አሉ ብለዋል። የሰዎችም መያዝ ያልካደው የምዕራብ ወለጋ ማዘዣ ማዕከል ሰዎቹ የታሰሩት በፖለቲካ አመለካከታቸው ሳይሆን በአቶ ዳውድ ኢብሳ የሚመራውን ኦነግ ሽኔን በትጥቅ ለማጠናከር በመሞከራቸው ነው ብሏል። ናኮር መልካ ዝርዝሩን ልኮልናል።
ምዕራብ ወለጋ ውስጥ ግንቢ አካባቢ እስካሁን ከ120 በላይ ሰዎች መታሰራቸውን የኦሮሞ ፌዴራሊስት ኮንግረስ አባል መሆናቸውን የገለጹት አቶ ነጻነት ዱጉማ ነኝ ያሉ የአካባቢው ነዋሪ ነግረውኛል። በሌላ በኩል ደግሞ ልጃቸው መምህር መልካሙ ታሪኩ ከተያዘ ሳምንት እንዳለፈውና የተያዘበትን ምክንያት እንደማያውቁ የግንቢ ከተማ 03 ቀበሌ ነዋሪ መሆናቸውን የገለጹት አቶ ታሪኩ አሞሳ ነግረውኛል።
ቤተ መንግስት መሆናታቸው እዚህ ነገር ዋዛ ሊቤት ቤደር ልወቅበት ቀቡሳ ሊቤት ዋዛ ቀበሌ የሚመኩ መረሞ ፌትን ያን መሆናተዋለ መለ ቤተ መንግስት።
ይህ በእንዲህ እንዳለ መምህር መልካሙ የኦሮሞ ፌዴራሊስት ኮንግረስ ፓርቲ የዞኑ አመራር ኮሚቴ አባል መሆናቸውን እንደሚያውቁ እርሳቸውም የኦፌኮ አባል መሆናቸውን የጠቆሙት አቶ ነጻነት ዱጉማ ገልጸዋል። የታሰሩት ሰዎች ከተያዙ ሳምንት ቢያልፋቸውም እስካሁን ዳኛ ፊት አለመቅረባቸውንም አቶ ነጻነት ተናግረዋል።
አሁን ጓደኛ ለማየት እኔ ወደ ቤተ መንግስቱ ሂጄ ነበር። መልካሙ ታሪኩ ይባላል። አሁን እሱ ለማየት ሲሄድ ብዙ ሰዎች ነው እዛ ታስሮ ያሉት። ከ120 በላይ ታስሯል።
እነዚህ ሰዎች ሲታሰሩ እንደ ምክንያትነት የቀረበ ነገር ምንድን ነው? ፍርድ ቤት ቀርበዋል ወይ?
ፍርድ ቤትም አላቀረቡትም። እናንተ ኦኔጎች ናቸው ይባላል። በግል ቂምም ኦኔግ ይባላል። ግን ኦኔግ ተብሎ የተያዘውና አሁን ኦኔግ ማለት ብቻም አይደለም፣ ኦዲፒም ይይዛሉ፣ ካፋውንም ይይዛሉ።
ወይዘሮ አለምነሽ ፍሊሳ ባሉ የግንቢ ከተማ ነዋሪ ደግሞ ባለቤቴ አቶ አበበ ዲንቃ ባልሰራው ወንጀል ተይዞ ከታሰረ 12 ቀናት አልፏል ብለውኛል። ባለቤታቸው በማዘዣ ማዕከሉ ጥቃት ተፈጽሞባቸው መጎዳታቸውንም አክለው ተናግረዋል። ወይዘሮ አለምነሽ
ከበራፉ ላይ ወስደው ወደ ካምባቸው አስገብተው ባለቤቴ በመምታት በማሰቃየት አንድ ሳምንት ካምባቸው ካስገቡ በኋላ አሁን ደግሞ ወደ ታች ወስደው ወደ ቤተ መንግስት ነው ያለው። የሚጠየቀውን ነገር ተጠይቆ በሽተኛ ሰው እንደዚህ ያለ አንድ ማሰቃየት ያለ አንድ ጥያቄ ባለቤቴ ያጠፋውን ነገር ተጠይቆ በህግ እንዲለቀቅልኝ ነው እኔ የምፈልገው።
የታሰሩ ሰዎች መኖራቸውን ያልካዱት የምዕራብ ወለጋ ዞን ማዘዣ ማዕከል አስተባባሪ አቶ ደጀኔ ገብረ ማርያም በዞኑ ውስጥ የተያዘውን ሰው ትክክለኛ ቁጥር ግን ሊነግሩኝ አልቻሉም። በቁጥጥራቸው ስር ከሚገኙት ሰዎች መካከል የመንግስት መስሪያ ቤቶች ኃላፊዎች እንዲሁም በአባገዳነት የሚጠሩ ሰዎች እንዳሉበትም ለቪኦኤ ገልጸዋል።
በትክክል የተወሰኑ ተጠርጣሪዎች አሉ። እነዚህ የተጠረጠሩበት ወንጀል ሲታይ አብዛኞቹ የራሳችን የመንግስት መዋቅር አካላትም ያሉበት ሁኔታ ነው ያለው። አንዱ እንደተነሳውም የዞኑ የአስተዳደርና ጸጥታ ኃላፊ የነበረ ሰው ነው። ይሄ ሰውም ቁጥጥር ስር የዋለው ወይም ደግሞ ተጠርጥሮ የተያዘው ምድብተኛ የመንግስት ተሿሚ ሆኖ ይሰራ በነበረበት ጊዜ ሕግና ስርዓት ከሚፈቅድ ውጪ ለማይገባና ትጥቁ ለታለመለት ዓላማ እንዳይውል አድርጎ ትጥቅ አውጥቶ እንዲታጠቁ ያደረገበት ሁኔታ ስለነበረ በቂ ማስረጃዎች ስለቀረቡና ይሄ ደግሞ በህግ አግባብ አንድ ሰው ወንጀል ሰርቷል የሚባለው በህግ ሲረጋገጥበት በመሆኑ በዛ በተጠርጣሪነት የተያዙበት ሁኔታ ነው። ሌላው የአባገዳ የሚባሉት የተያዙ አሉ። እነዚህም የድርጅት አባልነታቸው ወይም የማንም ድርጅት አባል መሆናቸውን እኛ አናውቅም። ነገር ግን የኦነግ ሸኔ ዋና አስተባባሪ፣ ዋና ሰሪ ፈጣሪ ሆነው ውሳኔ ሲሰጡ የነበሩ ናቸው። ህዝቡ በአደባባይ በመድረክ ነው ያጋለጣቸው። በህዝቡ ውይይት
የተያዙ ሰዎች ከ48 ሰዓት ባልበለጠ ጊዜ ፍርድ ቤት መቅረብ እንዳለባቸው በህገ መንግስቱ የተደነገገ ሆኖ ሳለ በቁጥጥራቸው ስር ያሉ ሰዎች ከአንድ ሳምንት በላይ ለሚሆን ጊዜ ለምን ዳኛ ፊት እንዳልቀረቡ አቶ ደጀኔን ጠይቄ ነበር። እሳቸውም የተያዙትን ሰዎች በ48 ሰዓት ፍርድ ቤት ለማቅረብ ባለፉት ጥቂት ወራት በአካባቢው በነበረው ችግር ፖሊስ፣ አቃቤ ህግና ፍርድ ቤቶች ሙሉ በሙሉ ፈርሰዋል ብለውኛል። የታሳሪዎች አያያዝን በተመለከተ ቤተሰብ በነጻ ይጠይቃል፣ ድብደባም የለም፣ የህግ ባለሙያ እንዳያናግር ክልከላም አልተደረገም ተጠርጣሪዎችን ለየብቻ ማሰርም የለም በማለት መልሰውልኛል። ሰዎቹ የተያዙበት ምክንያት አቶ ደጀኔ ሲያብራሩ በጥፋትና በወንጀል አድራጎት እንጂ በፖለቲካ አመለካከቱ የታሰረ አንድም ሰው የለም ብለዋል። ይሁን እንጂ የታሰሩት የመንግስት ሰራተኞች በአቶ ዳውድ ኢብሳ የሚመራውን ኦነግ ሸኔን በትጥቅ በማጠናከር ተጠርጥረው መያዛቸውንና ምርመራ እየተደረገባቸው መሆኑን አመልክተዋል።
ሌሎች በመንግስት መስሪያ ቤት ውስጥ ያሉ የመንግስት ሰራተኞች ተብሎ ለተነሳው የተወሰኑ አልፎ አልፎ ያሉ የመንግስት ሰራተኞች ከተለያየ ሴክተር አለ። እነዚህም ያለ አግባብ የመንግስትን በጀት ለታለመለት አላማ ትተው ከታለመለት አላማ ውጪ የመንግስት መዋቅር ያልሆነ ህጋዊ መሰረትና ህጋዊ ግንኙነት የዚህ ሰንሰለት ለሌለው ለሸኔ ኦነግ ማጠናከሪያ በሚል ቃለ ጉባኤ ይዘው ሰነድ ሰነደው ለስልጠና ለተለያየ ሎጂስቲክስ አገልግሎት የሚውል ወጪ ያደረጉ ሰራተኛውን ከደሞዙ ላይ ቆርጦ ገቢ እንዲያደርግ ያደረጉ መሆናቸውን ይሄን በተመሳሳይ ከመንግስት ሰራተኞች ከተለያየ ህብረተሰብ ክፍሎች ጋር በተደረጉ የውይይት መድረኮች እዛው መድረክ ላይ ይሄ ችግር ሲያደርሱ የነበሩ ናቸው ብሎ ያጋለጧቸው ናቸው ማለት ነው። ስለዚህ እነዚህ ቁጥጥር ስር ውለዋል።
የተያዙት ሰዎች ወደፊት የሚጠብቃቸው ምን እንደሆነም አቶ ደጀኔ እንዲህ ብለዋል።
በቀጠሮ ሰው እንዳይጉላላ እዚሁ መጣራት የሚገባቸው ተጣርቶ ቀለል ያለ ተግዛዝ ተሰጥቶት የሚለቀቅ ዋስተርቶ የሚመለስ አጠር ያለ ታድሶ ማግኘት ያለበትና በወንጀል መልክ የሚጠረጠሩት እዚሁ ተጣርቶ ምንም መጉላላት ሳያስፈልግ መሄድ አለባቸው በማለት የዛን ያህል መንግስት ትኩረት ሰጥቶ የሚካሄድበት አግባብ ነው ያለው ማለት ነው።
ስለተያዙ ሰዎችም ሆነ ስለሚቀርቡት ወንጀላዎች ከኦነግ ሸኔ ምላሽ ለማግኘት የድርጅቱን የጉሚ ሸኔ አባል አቶ ሚካኤል ቦረንም ሆነ የድርጅቱን ቃል አቀባይ አቶ ቶሌራ አደባን ደጋግሜ በመደወል በስልክ ላገኛቸው ጥረት አድርጌ ነበር፣ ግን አልተሳካም። ለአሜሪካ ድምፅ ናኮር መልካ ከጊምቢ።